እሹሃማ ወርቅ ደራሲ ሰአዳ መሐመድ ደራሲ ጋዜጠኛና ገጣሚ ሰአዳ መሐመድ በስነ ጽሑፍ ስራዎቿ በኢትዮጵያ ሬዲዮ ከመጽሐፍት ዓለም ፕሮግራም ለንባብ የበቃው መጽሐፏ ነው።
እሹሃማ ወርቅ ደራሲ ሰአዳ መሐመድ ተራኪ ኢብራሂም እድሪስ አሊና ባዩ ሰለማየ እሹሃማ ወርቅ
ተናስተለን ተምሰለታችሁ ዝግጅታችን ተከታታዮች ሀያት አይዳ ዘንድ ከመጣችሁ ለሳምንት አልፋታል። አይዳ 6 ቀናት ሙሉ ከቤቷ ተሰውራ ገና ዛሬ ነው ወደ ቤቷ የመጣችው። አይዳ ሳሎን ሶፋ ላይ ጋደም ብላ ሀያት ቡና እያፈላችላት ወሬ ተጀምሯል። አይዳ ሀያት ክሬምን መጠቀችኝ ብላ በሆዷ ጭን ቋጥራለች። በዚህም ሁለቱን አጣልታ ለማላየት እያሸረች ነው። በመሀል እየተጫወቱ ሳለ ከሪም ስራ የማያስገባሽ አውቆ ነው ቤት ተቀምጠሽ እሱን እየጠበቅሽ እንድትኖሪ ለማድረግ። በዚህ ላይ ደግሞ ወንዶች አይታመኑም ማለቻት አይዳ አዛኝና ተቆርቋሪ መስላ። ሀያት ጥርጣሬዋ ከፍ አለ። ልቧም በሀዘን እየተኮማተረ መጣ። አይዳ አላማዋ ሊሳካ በመቃረቡ ተደሰተች። ከሪም በህይወት ከቆየ የእሷ የሚሆንበት ጊዜ ሊመጣ ይችላል። በሌላ በኩል ፍስሐ የመጨረሻውን እሽግ ሸጦ ወደ ቤቱ የተመለሰው አመሻሽ ላይ ነበር። አሁንም በስጋት እንደተዋጡ ናቸው። በዚህ ሁኔታ መቀጠል እንደማይችሉ ከሪም ተገንዝቧል። ስለሆነም ወደ ሀገሩ ለመመለስ ወሰነ። ፍስሐ ግን ትንሽ ገንዘብ አጠረቃቅሞ ከአመት በኋላ መመለስ ነው የሚፈልገው። እነ ከሪም በዚህ ሁኔታ ሲጨዋወቱ እንዳለ መጅድ ስልክ ደውሎ በተቻለ ፍጥነት ሀገሩን ለቃችሁ ሂዱ በማለት አስጠነቀቃቸው። ለሀፌዝም ፈይሰል ስልክ ደውሎ ሚስጥሩ እንደተጋለጠና ስለ እርሱ ማንነት ፖሊሶችን እንዳወቁ ነገረው። ሀፌዝ በሀሳብ ተዋጠ። ሰሚራን ወደ ሀገርሽ ሄደሽ የመኖሪያ ፈቃድ አውጥተሽ ትመለሺ፣ ከዚያም እንጋባለን አላት እየተጨነቀ። ሰሚራ ዝም አለች። በዚህ መሀል ስልክ ጮኸ። ሀፌዝ ስልኩ ላይ በድንጋጤ አፈጠጠ። ስልኩ መልሶ እንደገና ሲጮህ እንደምንም ተንጠራርቶ በሚንቀጠቀጥ እጁ ማንሳቱን ገልጸን ነበር የሳምንት ረታችን ያበቃ ነው። የዛሬው ተከታይ ክፍል እነሆ።
አይዳ ከሁለት ቀናት በኋላ ነበር ወደ ቤቷ የተመለሰች። በፈገግታ ሰላምታ ካቀረበችላት በኋላም እንግዶች ስለሚመጡ ቤቱን በማዘጋጀት እንድታግዛት ጠየቀች። ሀያትም እርቅ በመውረዱ ተደስታ አይዳ ያዘዘቻትን ሁሉ ስታከናውን ቆየች። ምሳ ሰዓት ላይ ዑመርና ጓደኛው ሙፊድ አይዳ ቤት መጡ።
ይህ እሹሃማ ወርቅ የተሰኘ መጽሐፍ ሰአዳ መሐመድ ለስራ ወደ አረብ ሀገር ሄዳ በነበረ ጊዜ በአረብ ሀገሮች ውስጥ በሚኖሩ ኢትዮጵያውያን ሕይወት ላይ የሚያተኩር ነበር። ሰአዳ በሀገር ውስጥ በተከታታይ ይታተም የነበረ እፍታ መጽሐፍ፣ አጫጭር ልቦለዶቿና ግጥሞቿም ለህትመት በቅተዋል። ፖፑሌሽን ሚዲያ ሴንተር በተከታታይ ባሳተማቸው መድብሎቹም ላይ ስራዎቿ ተካተዋል። በአገር ፍቅር ቲያትርና በፑሽኪን የስነ ጽሑፍ መድረኮች ላይ የግጥም ስራዎቿን አቅርባለች። በኢትዮጵያ ራዲዮ የቅዳሜ መዝናኛ ፕሮግራም ላይ በ1990ዎች ውስጥ የተለያዩ ድራማዎችንና አጫጭር ትረካዎችን ጽፋለች። ሰአዳ በጋዜጠኝነት ዓለምም በህትመት ሚዲያዎች እፎይታ፣ ዕለታዊ አዲስ፣ አዲስ አድማስ ጋዜጦች ላይ በሪፖርተርነት በከፍተኛና በዋና አዘጋጅነት እንዲሁም በአምደኝነት ሰርታለች። ሰአዳ ዛሬ በከባድ ህመም ላይ ነች። ለሕክምናዋ ድጋፍ እያሰባሰቡ ካሉ የቀድሞ ባልደረቦቿና ጓደኞቿ አንዱ የሆነውን ሁሴን ከድርን አነጋግሬው ነበር።
አመሰግናለሁ አበባየሁ። ሰአዳን የማውቃት 1990ዎቹ መጀመሪያ ላይ የኢትዮጵያ ሬዲዮ የቅዳሜ መዝናኛ ላይ አንዳንድ አጫጭር ጽሁፎችን የማቀርብ ነበር። ቡሱ እነ ዳንኤል ነጋሽ ከዘው ሂሩት የነበሩት ፕሮግራም አዘጋጆቹ እና እንዲ ሚዲያ ላይ ስናቀርብ አዳም ስራዎቿን ይዛ መጣች እና አንዳንድ ሰዎችን አብረን መሳት በረ በጣም ታታሪ ጸሐፊ ነች። ግጥሞችን ትጽፋለች፣ አጫጭር ልቦለዶችን ትጽፋለች፣ እንዲሁም ረጅም ልቦለድ እየጻፈች እንደሆነ ሰማሁን። ከዚያ በኋላ አብረን የተለያዩ መድረኮች ላይ ሰራን። በተለይ ደግሞ በሙስሊም በዓላት በሚኖሩ ጊዜ ኢዳል ፈጥር ኢዳል አድሃ ላይ የሚቀርቡ ፕሮግራሞችን እንዲሁም መውሊድ ላይ የሚቀርቡ ዝግጅቶችን መስራት ጀመርን። መድረክ ላይ ሰሜን ሆቴል፣ ሀዊ ሆቴል፣ አወሊያ ትምህርት ቤት አዳራሽ፣ ጃሊያ ትምህርት ቤት እንደዚህ ይሰራ ነበርና በእነዚህ ጊዜያት ድርሰቶቹን ትጽፍ የነበረው እሷ ነበረች። በተዋናይነት ትሳተፍ ነበር። እንግዲህ ደራሲ ከዚያ በፊት አረብ ሀገር ደርሳ ነው የመጣችው። ለስራ ደርሳ የመጣች ሰው ነች። የዚያንም ህይወት ትጽፍ ነበርና መጀመሪያ የስነ ጽሁፉ ተሰጥኦ ያላት ሰው ነበረች። በቃ ምንም የእሷ እንትን ላይ ብዙም ጥቅም የምናገኝበት ስራ አልነበረም። እንዲህ እያለ መጣ ዕለት አዲስ። በወቅቱ ስራውን ጀመረ። በዕለት አዲስም በየራሳችን መንገድ ሰለሞን አባቴ አሁን ላይ የእናንተ ጋዜጠኛ በደንብ ያውቃል ብዬ አስባለሁ። ምናልባት ብዙ ጋዜጠኞች ስለነበሩ ላያስታውስ ይሆናል እንጂ በተለያየ የደረጃ የፈተና ደረጃ ዕለት አዲስም ጠቀም ጀመርም። እዚያም በጣም ጥሩ ስራዎችን ካበረከት ነበር። በየሳምንቱ አዳዲስ የሆኑ ስራዎችን የተለያዩ ገጾች ላይ ትጽፍ ነበር። ከዕለት አዲስ በኋላ ሩህ ጋዜጣ ላይ አዘጋጅ ሆና አቀርባለች። አብርሃም ረታ ለሌ ዋና አዘጋጅ በነበረበት ጊዜ ሩህ ጋዜጣ ላይ ሰርታለች። አዲስ አድማስም ላይ ጽሁፍ ታበረክት ነበር። የተለያዩ ጋዜጦችና እንዲ ትጽፍ ነበር። ሳዳ በጣም ትሁትና ሰዎች ላለማስቀየጥ ጥረት የምታደርግ ወደ ራሷ ነገሮችን የምትጠነት ታደረግ ሰው ነች። ይኸው ጉዳይ ይመስለኛል እንግዲህ እኔ የሕክምና ሙያ ባላውቅም ታምቃለች፣ ነገሮችን ታምቃለች። ከዚያ ምን ተፈጠረ? ለረጅም ጊዜ የደም ግፊት ነበረባት። ከአመት በፊት ነው የደም ግፊት እንዳለባት ያወቀችው። ከዚያ በኋላ ወደ ሕክምና ስትሄድ የደም ግፊት የፈጠረው ጫና ወደ ኩላሊትንም ተፈጠረባት። በሌሎች ሚዲያዎች ስራዎችን ሰርታለች። ፖፕሌሽን ሚዲያ ላይ ያወጣቻቸው ጽሁፎች አሉ። እሽታ ቁጥር 2345 እንደዚህ ስራዎቿ ወጥተዋል። ብሌን የደራሲያን ማህበር መጽሐፍ ላይ ስራዎችን አውጥታለች። የተለያዩ መድረኮች ላይ የምትሳተፍ ሰውነች እና ይህች ደራሲ ታማ አልጋ ላይ እንደዋለች እንደሰማሁ በጣም የደነገጥኩት ወንድሟ ነው የነገረኝ። አብድልሀኪ ታማ መንቀሳቀስ አቅቷታል፣ ቤት ነው ያለችው። ችለን በጣም አስደነገጠኝ እና ጉዳዩን ከሰማሁና ሁኔታውን መከታተል ጀመርኩኝ። ሐኪሞች በአስቸኳይ የኩላሊት ለውጥ ያስፈልጋል የሚል ነገር ሪፖርቱንም አየሁት ወረቀቱን። ከዚያ በኋላ እንግዲህ የዚህ ዋጋው እጅግ ከፍተኛ ነው፣ በሀገርም ውስጥ ይሁን በውጭም ከፍተኛ ነው። ህመሙ ጊዜን የሚሰጥ አይደለም። አሁን ዳያሊሲስ ላይ ነው ያለችው። በየጊዜው ይታጠባል ኩላሊቷ፣ በየቀኑ ይታጠባል ባለፉት 5 ቀናት። ስለዚህ ይህንን አቅም ማደራጀት ያስፈልጋል። ውጭም ሄዳ ለመታከም ከ1.5 ሚሊዮን ብር በላይ ያስፈልጋል። ይህንን ለማድረግ የተለያዩ አማራጮች ተጠቀምን። በተለይ ደግሞ የሶሻል ሚዲያ እኔ ብቻ ሳይሆን ብዙ ሰዎች አሉ ከኔ ጋር ከኔ የኔ ጓደኞች ለመሰል ጌታቸው ከእሷ ጋር አብረው ቤት ስራን ድራማዎችን የሚጽፉት ማለት ነው።
ሰአዳን ሳናግሪያት ነበረ። እንዳልከው ኩላሊቷ ሙሉ በሙሉ መቀየር እንዳለበት ነው። እንደውም ወንድሟ ኩላሊቱን ሊሰጣት ፈልጎ ደማቸው ተመሳሳይ ስላልሆነ ያ ሊሆን አልቻለም እና ወደ ውጭ ሄዳ መታከም እንዳለባት እንደተነገራት አስረድታኛለች። ሕክምና ሊያስገኛት የሚችል ገንዘብ እጇ ላይ እንደሌለ እያወራችኝ ነበር እና ይህንን እንደ ሌሎች ሰዎች ተንቀሳቅሰው እንዴትስ ሊረዷት ይችላሉ? እንዴትስ ሊያግዟትም ይችላሉ? ተቋማትም ሊሆን ይችላል፣ ድርጅቶችም ሊሆን ይችላል፣ ወይም በግለሰብ ደረጃ እና በትክክል የተቋቋመ ወይንም እሷን ማግኛ ምን አለ? አሁን
የተወሰኑ ከእሷ ጋር ከዚህ ቀደም አብረ የሚሰራ የነበሩ ሰዎች እና አሁንም አብረዋት እየሰሩ መስፍን ጌታቸው የተለያዩ አማራጭ በተለያየ መንገድ ስራዎችን እየሰራ ነው። አንድም የስነ ጽሁፍ መድረክ በማዘጋጀት የእሷ ስራዎች የስነ ጽሁፍ ስራዎች አሉ፣ ግጥሞቿን፣ አጫጭር ልቦለዶቿን በማሳተም እዚያ መድረክ ላይ የሚሸጥበትን መንገድ እያመቻቸን ነው። አሁን በዚህ ዛሬ በዚህ ጉዳይ ላይ ነበር ያለው። ሌላው ደግሞ በመድረኮች ላይ ገቢ ለእሷ በማድረግ እነዚህ ጥቃቅን ነገሮች ናቸው። ማለት እኛ እንዳቅማችን የራሳችንን አንዲት ትንሽ አስተዋጽኦ እንዲሆን እናበርክት በሚል ነው። በመካከለኛ ምስራቅ የተለያዩ አረብ ሀገራት ያሉ እህቶች ደግሞ ይኸው እንትኑ ከተሰራጨ በኋላ በተለይ አሊፍ ሬዲዮ የኔትወርክ ሬዲዮ አለ፣ እዚያ ላይ ከተሰራጨ በኋላ የራሳቸውን ግሩፕ አቋቋሙ። ዋትሳፕ ላይ የሳዳ ማህመድን የመርዳት ሪትናቸው ከተለያዩ ሀገር ገንዘብ ማሰባሰብ ስራ እየሰሩ ነው። እንዲሁም አውሮፓ የጎፈንድሚ የገንዘብ ማሰባሰቢያ መድረክ ተፈጥሮ በዚያም በኩል የጎፈንድሚ በኩል የማሰባሰብ ስራ እየተሰራ ነው። ጥሪ ነው የምናደርገው ለተለያዩ ተቋማት። በሀገራችን ብዙዎቹ ደራሲያን፣ ብዙዎቹ የጥበብ ሰዎች ሲታመሙ ቤት ሲውሉ ሁሉ ጊዜም ያው የሚታወቅ ነው ህይወታችን ከድጋፍ የሆነ ኑሮ ነው የምንኖረው። ሳዳ ደግሞ ለቤተሰቦቿ ነበር ሁሉም ነገር ሲያደርግ ነበረውና ምንም ጥሪት ይሄ ተብሎ ማሳቸሚያ የምታቸውበት ነገር የሚያስቀምጥ አይደለም። የሀገራችን የጥበብ ሰውና ይኸው ከባድ ነገር ሲመጣ ደግሞ ዞሮ ዞሮ ወደ ማህበረሰቡ ነው እሪ የምንጮኸው። አሁንም ጥሪ እያደረገን ነው ለተለያዩ በሚዲያ ተቋማትም እንደዚሁ እየተሰራጨ ነው። እንዲህ ማህበረሰቡ የሷ በባንክ አካውንት የኢትዮጵያ ንግድ ባንክ የተከፈተ አካውንት አለ፣ በእናሷ ስም የተከፈተ አካውንት አለና በዚያ ሁሉም የበኩሉ ጥረት እንዲያደርግ ሁላችንም እየተረባረብን ያለ ነው።
እስኪ አሁን ከሰዓዳ ስራዎች በተለይም ቴሌቪዥን ላይ ያሉ ሬዲዮ ላይ ያሉ ስራዎቿ የሚታወቁትን አሁን ከጠራቸው ሰዎች ጋር እየሰራች ያለችውን እስኪ ጥቀስልኝ።
ረጅም ልቦለዷ ሾሃማ ወርቅ ነው። ይሄ 96-97 አካባቢ በኢትዮጵያ ሬዲዮ ከመጽሐፍት ዓለም ፕሮግራም ላይ ተተርኮ ነበር። በተለይ በአረብ ሀገራት እህቶቻችን የሚደርስባቸውን ችግር የሚያመለክት ነው እና በጣም ተፈላጊ የሆነ በተለይ በአሁኑ ዘመን በአረብ ሀገር ያሉ እህቶቻችን ያለባቸውን እንትን የሚያሳይ መሆኑ ለወቅቱ አስፈላጊ ነበር እና ተተርኳል። ሌሎች የቤት ስራ እንዲሁ መዘዝ ዘመን የሚል አሁን በቲቪ እየታየ ነበረ ከመስፍን ጌታቸው ጋር አብረው የሰሩት ዘመን የቤት ስራ እንዲሁም ሌሎች በርካታ ናቸው። የኛ የሚል ደግሞ በቅርቡ በሬዲዮ በተለያዩ ድርጅቶች ተላለ ነበረ የኛ ድራማም የሚታወስ ነው። ሌሎችም አሉ። አሁን ብዙ ጥሩ ነበራት ስትነግረኝ ወደፊት ለመስራት ያሰበቻቸው እንዲሁም የተዋለቻቸው በርካታ ስራች ነበሩ። ቆመች፣ በቅመን ስለማትችልበት መንገድ ቆመች። አሁን አንገቷ ላይ ትቦ ገብቶ ኩላሊት ጥበት ሲደረግ በአንገት በኩል ትቦ ይገባል እና ያ ትቦ ገብቶ በዚህ ትቦ አማካይነት እጥበት የሚደረግላት እና ከዚህ ትቦ ጋር ነው ያለችው። ይሄ ደግሞ ከባድ የሆነ ነገር ነው። ማለት አንድ ሰው ነፃ ሆነን እንድንንቀሳቀስ እንድንሰራ የሚያደርገን ነገር አይደለ። እንደውም ትናንት ኢንፌክሽን ፈጥሮባት ይህ ትቦ በጣም ከፍተኛ ደረጃ ላይ ደርሳ ነበር። ህመሙ ከመቼ የተመለስኩት ነው ያለችኝ። በየጊዜው ሕክምናው ትሪት መደረግ አለበት እና ይህም እየተደረገ ነው ያለው እና ጤናዋን ካላገኘች ካልተመለሰች ወደዚህ መስራት አትችልም፣ የነበሩ ትክሎች ሁሉ ትቆማለች ማለት ነው። ይሄ አስደንግጦ ነው እና ገና በወጣትነቷ ይች ልጅ መቆም የለባትም በሚለው ሩጫችን እያደረግን ያሉ ብዙ ተስፋ የምናደርግባት ወጣት ድራሲዎች እና የሁሉንም ጥሪ እናደርጋለን። ስለ ደወልሽልኝ እጅግ አብዝቼ አመሰግናለሁ። ሬዲዮ ጣቢያ ጀምር።
በቀጣይም ወደ ሰዓዳ ወደ ራሷ ደወልኩና አገኘኋት። ምንድነው የተፈጠረው ሰዓዳ? በሶሻል ሚዲያዎች ላይ በተለይም ደግሞ ፌስቡክ ገጽ ላይ ስላንቺ አንዳንድ ነገሮች እያነበብን ነበርና ምንድነው የሆንሽው? እስኪ ንገሪን።
ሰዓዳ መሐመድ እባላለሁ። የዛሬ አመት አካባቢ ነበረ ኩላሊት ምልክት የታየ እና ያው ደም ግፊት ለመጠን መቆጣጠር ነበረ የሞክር የቆየሁ እስካሁን ድረስ ከዶክተር ክትትል እና መጨረሻ ላይ አልሆነም ፌላር ቆልኩ ለመቀየር አለበት ነው። አሁን ያው ትንሽ መጥፎ ሁኔታ ላይ ነበርኩኝ። አሁን ግን ዲያሊሲስ ጀምር ያለሁ ያው መተንፈስ ምናምን የተስተካከለልኝ ነው። ያ ዲያሊሲስ ላይ ነው ያለሁ።
ችግሩን ካወቅሽ በኋላ በፍጥነት መፍትሄ ለማግኘት እርምጃዎች አልወሰድሽም ነበር? ወደ ሕክምና አልሄድሽም ነበር?
እየተከታተልኩት ነበር ለአንድ አመት ያህል። ማለት ምንድን ነበረ ከዶክተሮች ጋር የነበረ ምንድን ደም ግፊቱን መቆጣጠር እና ባለበት የኩላሊቱን ጉዳት ባለበት ማቆም ነበረ እየሞከሩ ነበሩ። ግን በዛም ሆነ ያው አልተቻለም እና ጉዳቱ እያደገ እያደገ።
ስንት ቀን ሆነሽ ሌሎችን አይነት ሕክምናዎችን ጀመርኩ ካልሽኝ ምንድን ነው ቀጣዩ እርምጃ የሚሆነው?
ያው መጥፎ ሁኔታ ውስጥ ከገባ አሁን 3 ሳምንት ሆኖኛል። አራተኛ ጊዜ ነው ዳያሊሲስ የወሰድኩት እና ካቴተር ኢንፌክሽን ፈጥሮብኝ ትናንትና መጥፎ ሁኔታ ውስጥ ነበርኩኝ። አንገት ላይ የተባ ካቴተር አለ ዳያሊሲሱ እና ትንሽ በቃ እንትን እያደረገኝ ነው በጣም ችግር።
አሁን የሚያስፈልገው ምንድን ነው? እንደነገርሽን ዳያሊሲስ ጀምረሻል እና ምንድን ነው ቀጣዩ ነገር ማድረግ አለብሽ ብለው ሐኪሞች እየመከሩሽ ያሉት ነገር?
በፍጥነት መቀየር አለበት ነው እና እሱን ለመቀየር ደግሞ ያው ገንዘብ ያስፈልጋል። የዝምያን ገንዘብ የሚሸፍናት ነው።
ምን ያህል ብር ተጠየቅሽ?
ልክ 1.5 ሚሊዮን ነው የሚያስፈልገው አሁን ባለው ሁኔታ እና እዚህ ሀገር ውስጥ ደግሞ ወረፋ አለ። እኔ ደግሞ ቶሎ መቀየር አለብኝ። እንደገና ደግሞ ለጋሽም ለማግኘት ወንድሜ እግዚአብሔር ሲሰጠኝ ነበረ፣ ግን ያው የተማይነታችን አንድ ስላልሆነ አልሆነም። በቃ አይቻልም።
ስለዚህ ከኢትዮጵያ ውጭ ሕክምናውን ማግኘት እንዳለብሽ ነው የተነገረው።
ማግኘት አለብኝ።
ታዲያ አሁን ጎፈንድሚ የሚል የተለያዩ ሰዎች ገንዘብ እንዲያስቀምጡልሽ የሚጠይቅ ነገር አይቼ ነበር እና እስካሁን ባለው ሁኔታ ታውቂዋለሽ ምን ያህል ገንዘብ አግኝተሻል? በቅርበትስ በግለሰብ ደረጃም ሆነ ድርጅቶች ወደ አንቺ መጣው ሊያግዙሽ ሊረዱሽ የተዘጋጁ አግኝተሻል?
እስካሁን የጎፈንድሚ መረጃ ያለኝ ግን ሌላ ሁሴን ነግሮኛል። የሆነ ብሮች ገብተዋል ብሎ ጎፈንድ ሌሎች ድርጅቶች ሊረዱኝ የመጡ እስካሁን ድረስ ማለት
በግለሰብም ደረጃ ወደ አንቺ የመጣ የደረሰም የለም?
እስካሁን ድረስ አላገኘሁም።
የተጠየቅሽው 1.5 ሚሊዮን ነው ያልሽኝ?
ገንዘብ ወጥቶ መታከም ያን ያህል ነው የሚያስፈልገው።
ስለዚህ አሁን ቤት ነሽ ያለሽው? ሆስፒታል ነሽ ያለሽው?
ሳምንት 3 ቀን ሆስፒታል ቆያለሁ እንዲያለሽ እያደረግኩኝ ከዛ ወደ ቤት ይመለሳል።
ምሕረቱን ያምጣልሽ።